ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በአሁኑ ጊዜ የሚታዩ ግጭቶች መሰረታቸው ምንድን ነው የሚለውንም ለማጥናት እያሰብን ነው። ምክንያቱም ዝም ብሎ እዛ ቦታ የሚጨሰው ጭስ መሰረት ይኖረዋል ወይም ደግሞ በስተጀርባው ሌሎች ጉዳዮች ይኖራሉ። እነዛንም በጀርባ ያለውን ሁኔታ ማጥናትና ማየት አለብን።
የኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ስራፌል ናቸው። ካርዲናል ብርሃነ ኢየሱስ የኢትዮጵያ የእውነትና እርቅ ኮሚሽን ሰብሳቢም ናቸው። በኢትዮጵያ ዘላቂ ሰላም እንደምን ይመጣል የሚመሩት የእርቅ ኮሚሽን ስራዎችን ጨምሮ ከአሜሪካ ድምፅ ጋር ቀደም ሲል ያደረጉት ቃለ ምልልስ የሰዓቱን የዓለም ዜና ተከትሎ ይቀርባል። በሰሞኑ በኢትዮጵያ የተለያዩ ከተሞች የተቀሰቀሱት ግጭቶችና በሕዝብ ላይ ያስከተሉት ጉዳት በሰጣ ገባ የክርክር ፕሮግራም የሁለት ወገን ሐሳቦች ይሞገታል። ሰላም ጤና ስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከቅዳሜ ጥቅምት 15 2012 ዓ.ም ምሽት ዝግጅቶቻችን ጋር አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ፕሮግራማችንን ታቀናብርልናለች። አሁን ወደ ቀዳሚው የሰዓቱ የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ እንደምናመሻችሁ። ዜናውን የማሰማችሁ ሰሎሞን አባተ ነኝ። ኬቨን ፋውለር በስቱዲዮ የቴክኒክ መሳሪያዎች ላይ ይገኛል። ጠቅላይ ሚኒስትር አብይ አህመድ ከሩሲያ ጉዟቸው መልስ ሰሞኑን ኢትዮጵያ ውስጥ ከተስተዋለው ሁከት ጋር የተያያዘ መግለጫ ማምሻውን አውጥተዋል። እስክንድር ፍሬውን ስልክ መስመር ላይ ይዤዋለሁ። ጤና ይስጥልኝ እስክንድር፣ እንደምናመሸህ።
እንደምናመሸህ ሰለሞን።
እግዚአብሔር ይመስገን። እንግዲህ እንዳየነው ማምሻውን የጠቅላይ ሚኒስትሩ ጽህፈት ቤት የጠቅላይ ሚኒስትሩን መልእክት የሚናገር መግለጫ ይዞ ወጥቷል እና ምንድን ናቸው እስቲ ዋና ዋናዎቹ ነጥቦች በመግለጫው ላይ የተጠቀሱት?
እንግዲህ ሰለሞን፣ አንተም እንደምታውቀው ጠቅላይ ሚኒስትር አብይ አህመድ ሰሞኑን በሩሲያ በተካሄደው የሩሲያ አፍሪካ ጉባኤ ላይ ሲሳተፉ ነው የቆዩት። ሰሞኑን በኦሮሚያ ክልል አንዳንድ አካባቢዎች የተከሰቱ የተቃውሞ እንቅስቃሴዎችን ተከትሎ በነበሩ ግጭቶች በርካታ አሳዛኝ ነገር ሲከሰትም እሳቸው አገር ውስጥ አልነበሩም እና ይህ መግለጫቸው የሚጠበቅ ነበረ። ዛሬ እንግዲህ ያወጡት መግለጫ የጽሁፍ መግለጫ ነው ያወጡት። የተከበራችሁ የሀገሬ ህዝቦች ብሎ ይጀምራል ሰለሞን። ሰሞኑን በተከሰተው እጅግ አሳዛኝ ግጭት በዜጎቻችንና በንብረታቸው ላይ በደረሰው ሁሉ ማዘኔን አስቀድሜ ለመግለጽ እወዳለሁ ይላል። ያጋጠመን ፈተና ኢትዮጵያውያን ካልተባበርንና አንድ ሆነን ካልቆምን መንገዳችን ምን ያህል አስቸጋሪና አስፈሪ ሊሆን እንደሚችል ማሳያ ነው ብለዋል ጠቅላይ ሚኒስትሩ መንደርደሪያቸው ላይ። እንግዲህ ዋና ዋና አነሷቸው የሚባሉ ነጥቦች በዚህ መንገድ እየተንደረደረ በሚቀጥለው ጽሁፋቸው ጠቅላይ ሚኒስትሩ ያነሷቸው ዋና ዋና ነጥቦች ከዚህ የበለጠ ፈተና ቢያጋጥመን እንኳን የጀመርነውን ጉዞ አናቋርጥም ብለዋል ሰለሞን። ዋናው በጉዟቸው እንደሚቀጥሉ ነው መግለጻቸው ነው የዚህ አንዱ ዋነኛ መልእክት። አረሙን እየነቀልን ስንዴውን እየተንከባከብን እንሄዳለን እንጂ ለአረሙ ስንል ስንዴውን አንተውም። በመንገዳችን የሚያጋጥሙንን እንቅፋቶች እያነሳን መንገዳችንን እንቀጥላለን እንጂ ወደ ቀኝም ወደ ግራም ወለም ዘለም አንልም ይላሉ ጠቅላይ ሚኒስትሩ። ፈታኞቻችን ላሏቸውም ፈታኞቻችን ያሏቸውን በመጥቀስም ያሰፈሩት ነገር አለ ሰለሞን። ፈታኞቻችን ያልተገነዘቡት ነገር ቢኖር የተከፈለውን መስዋዕትነት ሁሉ ከፍለን የኢትዮጵያንና የሕዝቦቿን ብልጽግና የምናረጋግጥ መሆናችንን ነው ብለዋል ጠቅላይ ሚኒስትሩ ሰለሞን በዚህ መልእክታቸው ላይ።
ይህንን ሁኔታ የሰሞኑን ሁኔታ የብሔርና የሃይማኖት ቅርጽ ለማስያዝ ጥረት መደረጉንም እንደዚሁ ጠቁመዋል ጠቅላይ ሚኒስትሩ።
ትክክል ሰለሞን። እንግዲህ በዚሁ መግለጫቸው ላይ ጠቅላይ ሚኒስትሩ እንደዚህ አይነት ነጥቦችን አንስተዋል። ችግሩ የብሔርና የሃይማኖት መልክ እንዲኖረው ለማድረግ ተሞክሯል። በዚህም የተነሳ ወገኖቻችን በአሰቃቂ ሁኔታ መስዋዕት ሆነዋል ይላሉ ጠቅላይ ሚኒስትሩ። የጸሎት ቤቶች ተቃጥለዋል። የንግድ ድርጅቶችና የመኖሪያ ቤቶች ወድመዋል። የተፈናቀሉ ወገኖች በተለያዩ ቦታዎች ተጠልለዋል። መተላለፊያ ያጡ ዜጎች በየከተሞቹ ከርመዋል። እንኳንስ ለማየት ለመስማት የሚዘገንን እኩይ ተግባር በወገኖቻችን ላይ ተፈጽመዋል ብለዋል ጠቅላይ ሚኒስትሩ። ነገር ግን በልብ ሰባሪው ክስተት ብናዝንም ኢትዮጵያውያን ዛሬም ታላቅ ህዝቦች አስተዋዮችና አመዛዛኞች መሆናቸውንም አይተናል ብለዋል። ለዚህ በማሳያነት የተከፈቱ ጠቅላይ ሚኒስትሩ በዚህ ጽሑፋቸው ላይ ሰለሞን ቤተክርስቲያን እንዳይቃጠል የሚከላከሉ ሙስሊሞች፣ መስጊድ እንዳይቃጠል ዘብ የሚቆሙ ክርስቲያኖች አሉን፣ ከነርሱ ብሔር ውጭ ወገናቸው ሲሉ መስዋዕትነት የከፈሉ ኢትዮጵያውያንም አሉን፣ ሰላምና ደህንነት ለማውረድ ሌት ተቀን የሚደክሙ ሽማግሌዎች አሉን፣ ቤት ንብረታቸውን ላጡ መጠለያ የሚሆኑ መንገድ ለተዘጋባቸው ማደሪያ የሚያዘጋጁ ብዙ ወገኖች አሉን። የፈተናው ዓላማ ተስፋ እንድንቆርጥ መንገዳችንን እንድንቀይር መሆኑን ተረድተው ዛሬ በሆነው ነገር ሳይደናገጡ ነገን አሻግረው የሚመለከቱ ዜጎች አሉን ብለዋል። ለመከላከያና የፖሊስ ሰራዊት አባላትን በተመለከተም የጠቀሱት አሉ ሰለሞን፣ ለህግና ለህሊና የሚቆሙ የመከላከያና የፖሊስ አባላት አሉን ያሉት ጠቅላይ ሚኒስትሩ እና እንግዲህ መጨረሻ ላይ የጠቀሱት ነገር ሰለሞን ከህግ የበላይነት አንጻር የመንግስታቸውን አቋም ያንጸባረቁበት ነው። የህግ የበላይነትን ለማረጋገጥና አጥፊዎች በህግ ፊት ቀርበው ተገቢውን ሁሉ እንዲያገኙ ያለማወላወል እንሰራለን ብለዋል ጠቅላይ ሚኒስትሩ። ይህ እንግዲህ የሰሞኑን ክስተት ተከትሎ አጥፊዎች ለፍርድ እንዲቀርቡ ከተለያዩ ወገኖችም ሲቀርቡ የነበሩ ጥሪዎችን ጋር ይገናኛል። በዚህ መልኩ ነው እንግዲህ የጠቅላይ ሚኒስትሩ መግለጫ የሰሞኑን ሁኔታ በተመለከተ የወጣው መግለጫ ይሄን ይመስላል ሰለሞን።
እንግዲህ በዚሁ መግለጫቸው ላይ የተፈናቀሉ እንዲመለሱ፣ ንብረት የጠፋባቸው እንዲቋቋሙም እንደሚሰሩ መናገራቸውን አይተናል። እስክንድር፣ የሚሆነውን ሁኔታ እየተከታተልን ሰሞኑንም እንቀጥላለን። ጠቅላይ ሚኒስትሩ ወጥተው የሚናገሩትም ነገር ካለ፣ ሌሎች የሚሰጧቸው አስተያየቶች ካሉ እንደዚሁ አካተን ይዘን እንመለሳለን። ዘገባዎችን እንጠብቃለን ከአንተም ከሌሎች ዘጋቢዎቻችንም። በጣም አመሰግናለሁኝ። ደህና ምሽት።
አመሰግናለሁ ሰለሞን። መልካም ምሽት።
በሰሞኑ ሁከት አዘል ሁኔታዎች የ67 ሰው ሕይወት መጥፋቱን የኦሮሚያ ክልል ፖሊስ ኮሚሽነር ዛሬ አስታውቀዋል። ይህ በእንዲህ እንዳለ በኢትዮጵያ የዩናይትድ ስቴትስ አስታውቀዋል። ኤምባሲው ለኢትዮጵያውያን ወዳጆቻችንና አጋሮቻችን ሲል ዛሬ ባወጣው አጭር መግለጫ ባለፉት ጥቂት ቀናት የተፈጠረውን ሁሉ በቅርብ ተከታትለናል፣ እናም አንዳንድ ግለሰቦች በገዛ ወገኖቻቸው ላይ ለመፈጸም በመረጡት ሁከት በጥልቅ አዝነናል ብሏል። የአሜሪካ ኤምባሲ መግለጫ በማከልም ብዙ ኢትዮጵያውያን እንደሚፈልጓት የነገሩን ነጻ፣ ደህንነቷ የተጠበቀና የበለጸገች አዲሲቱ ኢትዮጵያ ሁከትና ማሸማቀቅን በሚመርጡ አትገነባም፣ ለሁሉም የተሻለ ጊዜ እንዲመጣ አብረው ለመስራት ዝግጁ በሆኑ በጎ ፈቃድ ያላቸው የሁሉም ዳራ ሰዎች እንጂ ብሏል። በሌላ በኩል ደግሞ ለእርስ በርስ መተማመን ምንም አይነት ጥያቄ፣ ቅሬታና ተቃውሞ ቢኖር በሰለጠነና ምንም አይነት ጥፋት በማያደርስ መልኩ ሕግን ተከትሎ ማቅረብን ባህላችን እናድርግ ሲሉ ካርዲናል ብርሃነ ኢየሱስ ሱራፌል ጥሪ አሰምተዋል። ሊቀ ጳጳሳት ዘካቶሊካውያንና የእርቅ ሰላም ኮሚሽን ሰብሳቢ የሆኑት ካርዲናል ብርሃነ ኢየሱስ ሱራፌል የኢትዮጵያን የወቅቱን ሁኔታ አስመልክተው ትናንት ባስተላለፉት 6 ነጥቦችን የያዘ ሐዋርያዊ መልእክት ባለፉት ጥቂት ቀናት በተለያዩ የሀገራችን ቦታዎች በተለይ በኦሮሚያ ክልልና በተወሰኑ የአዲስ አበባ አካባቢዎች በዜጎች ላይ የደረሰው ሁከትና የሞት አደጋ እንዲሁም መንገድ የመዝጋትና ንብረት የማውደም ሥራ በእጅጉ አሳዝኖናል ብለዋል። ካርዲናል ብርሃነ ኢየሱስ ሱራፌል በተለይ ለወጣቶች ባስተላለፉት መልእክት ሀገራችን የሃይማኖት አገር እንደመሆኗ መጠን ከማናቸውም አመፅ እንድትርቁ፣ በራሳችሁም ሆነ በሌሎች በሚያመልኩባቸው የእምነት ተቋማት ላይ ምንም አይነት ጥቃት እንዳትፈጽሙና ክቡር የሆነውን የሰው ልጅ ሕይወት የሚጎዳ ተግባር ላይ በመሳተፍ ሕሊናችሁን እንዳታጎድፉ አባታዊ ጥሪያችንን እናስተላልፋለን ብለዋል። ሙሉ መልእክታቸውን የአቡነ ብርሃነ ኢየሱስን በነገው ምሽት እናቀርባለን። ካርዲናል ብርሃነ ኢየሱስ ሱራፌል ሊቀ ጳጳሳት ዘካቶሊካውያን የእርቀ ሰላም ኮሚሽን ሰብሳቢ የሰሞኑ ሁኔታ ከመፈጠሩ 2 ቀናት ቀደም ብለው በአሜሪካ ድምፅ ስቱዲዮ ተገኝተው ነበር። ቃለ ምልልስ አድርገንላቸዋል። ከዜናው ቀጥሎ ይቀርባል። እንድታዳምጡት እጋብዛለሁ። ከኢትዮጵያ ውጪ የሶማሊያዊቱ ሰሜን ምስራቅ ግዛት ፑንትላንድ ውስጥ ይንቀሳቀሳሉ የሚባሉ የእስላማዊ መንግሥት ቡድን ታጣቂዎችን ለማደን የወጡ የዩናይትድ ስቴትስ ጦር ድሮኖች 2 ሲቪሎችን ገድለዋል ሲሉ የአካባቢው ሽማግሌዎች ለአሜሪካ ድምፅ ተናግረዋል። ዕጣን ለመልቀም የወጡ የነበሩ ሲሉ ለሶማልኛ አገልግሎት ዛሬ ቃላቸውን የሰጡት ሽማግሌዎች ጥቃቱ ትናንት ተፈጽሞበታል ወደ ተባለው ጎሊስ ተራራማ አካባቢ አሜራ ቀበሌ ላኳቸው ሰዎች የሚያውቋቸውን ሁለት ሰዎች አስከሬኖች ይዘው እንደተመለሱና ሶስተኛው ሰው ደግሞ መቅሰሉን ተናግረዋል። የዩናይትድ ስቴትስ የአፍሪካ እዝ ትናንት ባወጣው መግለጫ በአካባቢው ላይ ድብደባ መፈጸሙን አረጋግጦ በጥቃቱ 3 ሽብርተኞች መገደላቸውን በሲቪሎች ላይ ግን የደረሰ ጉዳት አለመኖሩን ገልጿል። አብራችሁን ቆዩ። እስከ ምሽቱ 4 ሰዓት ዝግጅታችን ይቀጥላል። ለቀሪ ዝግጅቶች ወደ አሉላ ልመልሳችሁ።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አቀናባሪ ብርሃን ኃይሉ ናት። አሁን በቀጥታ ወደ ቀዳሚው ዝግጅታችን በመግቢያ ያስተዋወቅኩት ዝግጅት ነው። በኢትዮጵያ ዘላቂ ሰላም እንደምን ይመጣል በሚል ጭብጥ ዙሪያ ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ስራፌል ጋር የተካሄደ ቃለ ምልልስ፣ በሰብሳቢነት የሚመሩትን የእርቅ ኮሚሽን ስራዎችም ጨምሮ በተለያዩ ወቅታዊ ጉዳዮች ዙሪያ ከአሜሪካ ድምፅ ጋር ያደረጉት ቆይታ የመጀመሪያ ክፍል ቀጥሎ ይቀርባል። ካርዲናል ብርሃነ ኢየሱስን ያወያየችው ትዝታ በላቸው ናት።
በጣም አመሰግናለሁ። የኢትዮጵያ የእርቅ ኮሚሽን ፕሬዝዳንት ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል፣ የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ እንኳን በሰላም ወደ ስቱዲያችን መጡ።
እንኳን ደህና ጠበቃችሁ።
እሺ፣ እግዚአብሔር ይስጥልኝ ስለተሳትፎ በዚህ ውይይት። እንግዲህ እስቲ በቅድሚያ ወቅታዊ የኢትዮጵያ ፖለቲካ ላይ እናተኩር። እርስዎ ያው የሰላምና የእርቅ ኮሚሽን ሊቀመንበር እንደመሆኑ በወቅቱ የሀገሪቱ ሰላም ምን ይመስላል የሚለውን እንይና፣ እንደሚታወቀው ጠቅላይ ሚኒስትር አብይ አህመድ የሰላም ኖቤል ተሸላሚ ሆነዋል። አሁን በቅርቡ ደግሞ መደመር የሚል የመመሪያ ፖሊሲ የሚመስል ይፋ አድርገዋል። እሳቸው ስለ እርቅ የሚያወሳ ወደ ኋላ አኒ ዛሬና ወደፊት ላይ እናትኩር፣ ሰላምና እርቅ ላይ እናትኩር፣ የጋራ ብልጽግናና ህብረትና አንድነት ላይ እናትኩር የሚል ነው። እስቲ በዛ ላይ መጀመሪያ አስተያየቱን ልውሰድና ወደ ሌሎች ርዕሶች እናልፋለን።
እሺ፣ እኔም በመጀመሪያ ጊዜ በዚህ በስቱዲዮ ኢንተርቪው ስደረግ ለመጀመሪያ ጊዜ ነውና ቪኦኤን አመሰግናለሁ። የቪዮ ሰራተኞችንም ሁሉ አመሰግናለሁ። ቤተክርስቲያናችን ለጋዜጠኞች፣ ለሬዲዮ፣ ለቴሌቪዥን ሰራተኞች፣ በአጠቃላይ ለሚዲያ ሰራተኞች ትልቅ ክብር አላት። እንዲሁም ትልቅ አደራ ትሰጣለች ሁሉ ጊዜ። ምክንያቱም ትልቅ ኃላፊነት ያለበት ስራ ነውና ሚዲያ ለእውነት ሲቆም፣ ሚዲያ እውነቱን ሲናገር ሲያሰራጭ ብዙ ነገር ይገነባል እና በዚህ ላይ እንግዲህ ቪኦኤ ለሚሰራውም አመሰግናለሁ። በአሁኑ ጊዜ ደግሞ በሀገራችን በኢትዮጵያ ይሄ ነው የሚያስፈልገን፣ መገንባት ነው። ማፍረሱን በብዙ ጊዜ አይተነዋል። በየመንግስት ለውጥ ጊዜ ብዙ ነገር ሲፈርስ እንደገና ከዜሮ ስንጀምር ብዙን አይተነዋል እና የአሁኑ ለውጥ ደግሞ ማፍረስ ሳይሆን መደመር ነው፣ ባለው ላይ መጨመር ነው እና ይሄ ትልቅ አመለካከት ነው። ምናልባትም በኢትዮጵያ ታሪክ የመጀመሪያም ነው ማለት እንችላለን። እና በዚህ አስተሳሰብ እንግዲህ ያለፉት ሁኔታዎች እንዳሉ ሆነው እነሱንም በይቅርታ አልፈን ወደ አዲስ መንፈስ አብረን እንጓዝ የሚል አመለካከት ስለሆነ በጣም እንደግፈዋለን። የኢትዮጵያም ሕዝብ በታላቅ ፍቅር ነው የሚያየው እና በተለይ ደግሞ አሁን ክቡር ጠቅላይ ሚኒስትር ዶክተር አብይ የዓለም የኖበል የሰላም ተሸላሚ መሆናቸው ለኢትዮጵያ ትልቅ ክብር ነው። ለኢትዮጵያም ብቻ ሳይሆን ለአፍሪካም ትልቅ ክብር ነው። ጥቂቶች ናቸው በአፍሪካ ደረጃም ይህንን ትልቅ ሽልማት ያገኙት፣ ወደ 10 እንደዚህ ቢደርሱ ነው እና እሳቸው ደግሞ መቶኛ ሆነው በዓለም ደረጃ ስለተሸለሙ በዓለምም እውቅና ተሰጥቷቸዋል። ይሄ የተደረገው እንግዲህ በአንድ አመት ተኩል ውስጥ ነው እና ብዙ ነገሮች ተሰርቶ ችግሮች የሉም ማለት አይደለም። ችግሮች አሉ። በየቦታውም የተከሰቱ ግጭቶች አይተናል። ግጭት ብቻ ሳይሆን ደግሞ የሚያሳዝነው በጥላቻና ቁርሾ ላይ የተመሰረተ ስለሆነ ከግጭት አልፎ ወደ ሰው ህይወት ማጥፋት ደርሷል። ንብረት ማጥፋት ደርሷል። ህዝባችን መፈናቀል ለመጀመሪያ ጊዜ በብዛት በአገር ውስጥ በራሱ አገር ውስጥ ስደተኛ መሆን ማለት ነው። እና ያ ሁሉን አይተናልና እነዚህን የምናልፋቸው እንዴት ነው በሚለው ላይ ነው እንግዲህ በአሁኑ ጊዜ የኢትዮጵያ ሃይማኖት መሪዎች፣ አባቶች፣ በአጠቃላይ የሀገር ሽማግሌዎች፣ አንቺም ያልሽው ደግሞ አሁን በቅርብ የተመሰረተው የእርቀ ሰላም ኮሚሽን አባላትም ስራቸውንም ትኩረት የሚሰጡት ይሄንን እንዴት እንቀጥለው።
እዚህ ላይ እንግዲህ የእናንተን ኃላፊነት ስመለከት ለሚቀጥሉት 3 ዓመታት ስራ ነድፋችኋል። ሀሳቡም ደግሞ የነበሩ ቁርሾዎች ላይ የነበሩ ቅራኔዎች ላይ የሰብአዊ መብት ጥሰቶች ላይ ህዝብን ማቀራረብና መፍትሄ ማምጣት ነው። ነገር ግን እርሶም አሁን እንዳሉት ኢትዮጵያ አሁን ልክ ባህር ላይ እንደሚሳፈፍ መርከብ ናት። ከወዲህ ንፋስ እንደሚያናውጣት መርከብ ናት። በየቦታው እርሶም እንዳሉት ግጭት አለ። ጠቅላይ ሚኒስትሩና አስተዳደራቸው መካከል እሳቸው የሚናገሩትና መሬት ላይ የሚካሄደው መካከል ልዩነት ያለ ይመስላል። የእናንተ ትኩረት ያለፈው ከመሆን ይልቅ በዚህ ላይ እንዴት መፍትሄ ልታመጡ ትችላላችሁ አሁን ባለው ሁኔታ ላይ?
እርግጥ ነው እንግዲህ ይሄ እርቀ ሰላም ኮሚሽን በኢትዮጵያ ታሪክ በአዋጅ የተቋቋመ ኮሚሽን ነው። በአዋጅም ሲቋቋም ያው በአዋጁ ላይ መሪያዎቹ አሉ፣ አላማዎቹ አሉ። እና የኢትዮጵያ ታሪክ ውስጥ የነበሩ እንዴት ልናይ ይገባል በሚለው ላይ ይሄም ኮሚሽኑ እየተወያየ ነው። በሚወያይበት ጊዜ 5 የሚሆኑ ኮሚቴዎችን አዋቅሯል። አንደኛ የህዝብ ግንኙነት ኮሚሽኑ ምንድነው የሚሰራው ቢለው ከሚዲያም ሰዎች ከሌሎችም ጋር ሆነን የምንሰራው ነገር አለ። ይሄ እንዳለ ሆኖ ሁለተኛ ኮሚሽን ደግሞ ማመልከቻዎችን የሚቀበል ተበድያለሁ፣ እንዲደርሶብኛል የሚለውን በደሉን ምኑን ዘርዝሮ የሚያቀርብበትና እንዲታይለት የሚፈልገው ነጥብ
ግጭቶች ማለት ነው። እንትን
በላይ
በነበሩም
ነው፣ በአሁኑም ሊሆን ይችላል፣ ግን ይበልጥ በነበሩም ነው። እነሱን ያሰባስብና ደግሞ ሌላ ኮሚቴ አለ፣ አጣሪ ኮሚቴ የምንለው እንግዲህ በጣም በእውነቱ የተዘጋጁ ሰዎች አሉ። እና ያ አጣሪ ኮሚቴ ደግሞ ይሄ በደል ደርሶብኛል የሚለው ግለሰብ ይሁን ቡድን ይሁን እውነት ነው ወይስ እንዴት ነው ብሎ የሚያጣራል። እሱን ካደረገ በኋላ ነው ወደ እርቅና ሰላም የሚሄደው። በአሁኑ ጊዜ የሚታዩ ግጭቶች መሰረታቸው ምንድን ነው የሚለውንም ለማጥናት ብሎ እዛ ቦታ የሚጨሰው ጭስ መሰረት ይኖረዋል ወይም ደግሞ በስተጀርባው ሌሎች ጉዳዮች ይኖራሉ። እነዛንም በጀርባ ያለውን ሁኔታ ማጥናትና ማየት አለብን። እና የእርቀ ሰላም ኮሚሽን ዝም ብሎ በየቦታው እየሄደ የእሳት ማጥፋት ጉዳይ ሳይሆን የሚሰራው ዋናው የመሰረታዊ ምንጮች ምንድናቸው የግጭቶች የሚለውንም ነው የሚያጠናው። ምክንያቱም ያሉትን ግጭቶች እዚህም እዛም ያሉትን መንግስት ባሉት መዋቅሮች እየሰራ ነው። በፍርድ ቤቶች ይሁን፣ በፖሊስ ይሁን፣ በመከላከያ ይሁን፣ በአገር ሽማግሌዎች ይሁን፣ በምን እየሰራ ነው፣ እያበረደም እየተወያየ ነው። ግን የእኛ ዋናው ዓላማ በግጭቶች ጀርባ ያሉትን ነገሮች አጥንተን እንዳይደገም ምን እናድርግ የሚለው ላይ ቅድም በጠቀስኩልሽ በ5ቱ ኮሚቴዎች እየተጠና እየተዘጋጀ ወደ ቋሚ መፍትሄ ለማዝገብ ነው ሀሳባችን።
እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ ወደ ቀደመው ጥያቄ እመለሳለሁ። አሁን በኢትዮጵያ በተለያዩ አካባቢዎች ክልል መንግስታት የሚባሉት መካከል ፍጥጫ አለ በራሱ በማዕከላዊው መንግስት በፌደራል መንግስትና ለምሳሌ በትግራይ ክልል መካከል እንዲህ ቃል መመላለስና መናቆር አለ የጦርነት ዝግጅት አለ የሚሉ አካላት አሉ በተለያዩ ቦታዎች ፍንጭ የሚሰጡ ከዛም ውጪ ደግሞ ትግሉን አቅጣጫ ያስያዘና መስዋዕት የከፈለው ወጣት ከህግ በላይ እየሆነ ያለ ይመስላል በየክልሉ ለዚህ ሁሉ ግን ወቅታዊ መፍትሄ ነው አገሪቱ የምትጠይቀው ቀደም ሲል ስለ ሚዲያ ማንስተው ነበር መገናኛ ብዙሃን በሐቅ ላይ ተመሰረቱና ሚዛናዊ እንዲሆኑ የሚል ሐሳብ እርሶም ሰንዝረዋል መክፈቻችን ላይ ነገር ግን አገር ውስጥ ህዝብን ከህዝብ የሚያጋጩ መልእክት ያስተላልፋሉ የሚባሉ መገናኛ ብዙሃን አሉ እነኚህ ነገሮች ግን የማይቆዩ አገሪቱን ወደ መጥፎ አቅጣጫ ሊወስዱ የሚችሉ ፈጣን መፍትሄ ያስፈልጋቸዋል ስለነዚህ ምን ይሉኛል
እንግዲህ በዚህ ላይ የእርቀ ሰላም ኮሚሽን አባላት ምናልባት ስታጠኝ አይተሽዋል ወደ 41 እንሆናለን ከልዩ ልዩ የህብረተሰቡ ክፍል የተውጣጣ
ብዙ ምሁራን ብዙ ያገር ሽማግሌዎች ሴቶች ወንዶች 41 አባላት
ሴቶች እንደዚህ ፕሮፌሰሮች ሁሉ ያሉበት ናቸው እና እንደምታዩ ደግሞ ምክትል ሊቀመንበሯ ሴት ናት ወይዘሮ የትነበሽ ንጉሴ ትባላለች ምናልባት እሷንም ኢንተርቪው ታደርጋት ይሆናል ወደፊት እና ሰፊ ስብስብ ነው ከሰላም ኮሚሽን አባላት እንዲሁም ደግሞ ከሌሎችም ጋር በቅርብ የሚሰራ ነው እነዚህ ተመርጠው የኮሚሽን አባላት ሆነው ፓርላማ ሄደው መhall አድርገው ይሄንን ለመስራት ፍትፍት የሚሄዱ ናቸው እንጂ በጀርባቸው የአብያተ ክርስቲያናትም ሆኑ የእስልምና ጉባኤም ሆነ የሌሎች እንዲሁም ደግሞ የብዙ ሊቃውንት ታሪካዊ ስራዎችን የሰሩ ትላልቅ ሰዎችም ያሉበት ኮሚሽን ነው እንደምታውቁና ኮሚሽኑ ምን አስቧል የርቀ ሰላም ስራ የኮሚሽኑ ብቻ አይደለም የመላው ሀገሪቱ ህዝብ ነው እንዲሁ ደግሞ ይሄ የርቀ ሰላም ኮሚሽን ስራ ወደ ህዝቡ መውረድ አለበት ህዝቡ የኔ ነው ሊለው ይገባልና ህዝቡን ያቀፈ ኮሚሽን መሆን አለበት የሚል አመለካከት አለ እንዲሁ ደግሞ በአሁን ጊዜ መሪዎች ነን የሚሉትንም እነሱንም በማነጋገር ላይ እንገኛለን አሁን ለምሳሌ አንቺ ላነሳሽው የክልል ርሳነ መንግስታት አባላትን የኦሮሚያን አነጋግረናል የደቡብ ህዝቦችን አነጋግረናል ወደፊትም ደግሞ ሄደን የትግራይም ያማራንም እናነጋግረና ሌሎችንም ደግሞ አሁን በሶማሌም በአፋርም በጋምቤላ በቤንሻንጉል ያሉትን ሁሉ እናነጋግራለን ምክንያቱም ከነሱም መስማት እንፈልጋለን ግጭቶች በህዝብ መካከል ያሉት አለመግባባቶች በምንመለከትበት ጊዜ ምንጫቸው ምንድነው በምንለው ጊዜ ብዙዎቹ ህዝባዊ አይደሉም ከህዝብ የተነሱ ግጭቶች አይደሉም እና ህዝብ ለህዝብ አይደለም የተጋጨው እና ምናልባት ያጋጩ ይኖራሉ አዎ እንጂ ህዝብ ለህዝብ የተጋጨው በኢትዮጵያ ታሪክ ደግሞ እንደምታውቁት ኢትዮጵያ ህዝብ እንግዳ ተቀባይ ነው አሁን አንቺ እንደው በቃ ወደ ላሊበላ ንግደት ሄዳለሁ ብለሽ ቦርሳሽን ይዘሽ በግር ስትሄጂ ወደዛ በግር ነው የምሄደው ብለሽ ብትነሺ አንድ ቦታ ቢመሽብሽ አሳድሩኝ ትያለሽ እና ሲያሳድሩሽ እነሱ እግዚአብሔር እንግዳ ብለው ነው የሚያሳድሩት እና ግርሽን አጥበው ምግብ ሰጥተው ጥሩ መኝታ ሰጥተው ነው በኋላ ግማሽ መንገድ የሚሸኙሻል ከየት መጣሽ ዘርሽ ምንድን ነው ከየትኛው ወንዝ ነው ተሻግረሽ የመጣሽው የሚል ነገር የለም በኢትዮጵያ ህዝብ መካከል
ልክ ነው
አዎ ይሄ ነው እንግዲህ መሰረታችን እና ይሄ ደግሞ እግዚአብሔር ይመስገን በእግዚአብሔር ቃልና በመጽሐፍ ቅዱስ ላይ የተመሰረተ ነው ስለዚህ እንዲህ አይነት ህዝብ ነው ኢትዮጵያ ያላት እንጂ ማን ነው አንተ እንደዚህ ዘርነህ አንተ እንደዛ ዘርነህና በሉ እዛ አካባቢ ያላችሁ ወደ ዘራችሁ ወደ ሀገራችሁ ወደ ትውልድ ቦታችሁ ተመለሱ እየተባሉ የተደረጉ ግጭቶች ምንጫቸው ምንድነው የሚለውንም እያጠናሉ
እንግዲህ እርሶም እንዳሉት ብዙም ጊዜ ከተመልካቾች የሚጠቀሰው ምንድነው ኢትዮጵያ ውስጥ ላለው ችግር ምንጮቹም መፍቲዎቹም የፖለቲካ መሪዎች የፖለቲካ ሊቃን ነው የፖለቲካ ታጋዮች ነን የሚሉ ህዝብን የሚቀሰቅሱ ህዝብን የሚሰብኩ ናቸው እርሶም አሁን በደንብ እንዳሉት ምናልባት ታዲያ ትኩረቱ እነኚህ ሊቃን ላይ ቢሆንሳ የእርቁ የተለያየ የፖለቲካ ምኞት ወይንም የስልጣን ፍላጎት ያላቸው ላይስ ቢሆን የእርቁ አላማ የኮሚሽኑ የእርቁ ማለቴ ነው
አዎ እነሱንም ያቅፋል ምክንያቱም የህዝብ ክፍል አባላት ናቸው እነሱ በስተጀርባቸውም እነሱን የሚደግፉ አሉ ከጥቅም ከስልጣን ጋር የተያዘም ነው እና ይሄ እንግዲህ የቡድንም ስራ ሊኖር ይችላል
ለስልጣን መታገል ተገቢ ነው ለስልጣን መታገል ትክክል አይደለም ይያልን አይደለም ነገር ግን ሚዛናዊ ሆነና ህዝብንም በማይጎዳ መልኩ የሚያደርጉትን የፖለቲካ ትግል እንዲያደርጉ መሪዎች ላይ በተለይ ባሁኑ ጊዜ መሻገር ይሉታል የኢትዮጵያ ውስጥ ያሉ ሊቃን ይሄን ሁኔታ መሻገር የሚቻልበት ሁኔታ ላይ ለመድረስ ነው እንግዲህ
ሁኔታ ነው ለሱ ነው እንግዲህ ሁሉንም ለማነጋገር ሐሳብ ያዝ ነው የኛንም አቋም ለሁሉም መግለጽ እንፈልጋው ይገርምሻል ስለ ኢትዮጵያ ሰላም ስለ እርቀ ሰላም ከሁሉ ጋር ስንነጋገር ሁሉም ይፈልጋል ሰላምን ሁሉም ይወዳታል እርቅንና አብሮ ተከባብሮ መኖርን ሁሉም ይወዳዋል ይሄ እንዳይሆን የሚያደርጉ ነገሮችን ብዙዎችም ያቋቸዋል ስለዚህ እነዚህን እንዴት እንቅረፍ በሚባልበት ጊዜ አብረን እየተዋየን እያደረግናቸው ነው እና በዚህ ላይ እንግዲህ እግዚአብሔር ረድቶን ምክንያቱም እኛ በእርቀ ሰላም ኮሚሽን ውስጥ ያለነው ሰዎች ይህ ስራ የእግዚአብሔር ስራ ነው ህዝባችን በጸሎት ከኛ ጋር እንዲሆን አደራ ይያልን እየለመናው ነው አንድ ጊዜም ብሔራዊ የጸሎት ቀን አውጀናል አንድ ላይ ህዝቡ ወደ ራሱ እንዲመለስና በሚያመልከው አምላክ አማካይነት ሰላምን እንዲያገኝ አንድ ለራሱ እያንዳንዳችን የሰላም መሳሪያዎች እንድንሆን እያንዳንዳችን ሰላም ሲኖረን ነው ከጎረቤቶቻችን ወይም ከቤተሰቦቻችን በሰላም መኖር የምንችለው ከጎረቤቱም ጋር በሰላም የሚኖረው እና ሰላም የእግዚአብሔር ስጦታ ናት እና የጸሎት ፍሬ ናት በማለት ለህዝቡ ይሄንን እያሰረጽን ነው ይሄንኑ ቃል ደግሞ ለባለስልጣናት እንነግራለን እነሱም እኮ ቤተሰብ አላቸው እነሱም እኮ ልጆች አሏቸው እና እነሱም እኮ ሰላምን እርቅን ይፈልጋሉ ስለዚህ ይሄንን እንዴት አድርገን ነው ዘላቂ የምናደርገው ያቺ የምትኳትም እናት ጨት ሰብራ ምን ብላ ቤተሰቧን የምትመራ እናት ያለበት ሀገር ነው እኛ የምንኖረው ገበሬውም ቢሆን እንደዚህ ልጆችም እግዚአብሔር ይመስገን በአሁኑ ጊዜ ትልቅ የትምህርት ድል እያገኙ ናቸው በመላው ኢትዮጵያ ይሄም ደግሞ መመስገን ያለበት ስራ ነው ሰላም የእግዚአብሔር ስጦታ ከሆነ እግዚአብሔር የሰጠን ሰላም እንዴት እንጠብቅ በማለት እያንዳንዱ ወደ ልቡ ህይወቱ እየገባ እየመረመረ ነው እነዚህም ከፍተኛ ኃላፊነት ላይ ያሉ ባለስልጣናት ይሄ ጉዳይ ገብቷቸዋል እነሱንም ይነካቸዋል ስለዚህ ለስልጣን ተብሎ ለኃይል ተብሎ ሰውን ረጋግጦ የሚገኝ ስልጣን ሰላማዊ ሊሆን አይችልም
እንደው በተለይ እንደው ተጨባጭ መፍትሄ ለማስገኘት አሁን ለምሳሌ በጣም ብዙ ሰዎች የኢትዮጵያ አደረጃጀት ላይ የሚያቀርቡት ትችት ምንድነው ክልሎቹ በጣም በስልጣናቸው ፈርጥመዋል መሳሪያ የታጠቁ በየዘርፉ ፖሊስ አለ አድማ በታኝ አለ ሚሊሻ አለ የተደራጀ ኃይል እየሆኑ ነው ይሄ ደግሞ ኢትዮጵያ ውስጥ ሰላም አያመጣም በተለይም በጡንቻ መፈርጠም ግጭትን ነው የሚጋብዘው ግጭትም ካለ ከሰላም መፍትሄ ይልቅ በኃይል መመለስን ነው የሚጋብዘው ክልሎች ጋር ስትነጋገሩ አሁን ለምሳሌ ከኦሮሚያ ጋር ተነጋግረዋል ብለዋል ደቡብ ውስጥ በቅርቡ ስለነበረው ግጭት ተነጋግራቸዋል ይሄንን ታነሱላቸዋላችሁ
እናነጋግራለን
በተጨባጭ እስቲ በምሳሌ አርገው
ለምሳሌ በደቡብ ህዝቦችም ቢሆን አሁን ብዙ ጊዜ እናንተም ዘገባችሁት የጌዲዮና የጉጂ ህዝብ መፈናቀል ትልቅ አለ የኛም ቤተክርስቲያን በዛ አካባቢ የተቻላትን አገልግሎት ለመስጠት ሞክራለች ከሌሎችም ጋር በመሆን። ስለዚህ በዛም አካባቢ አንዳንድ ጊዜ አንቺ እንዳልሽው ግጭቱ መልሶ ተመልሶ እየመጣ ጉዳት ያመጣል። ወጣቱም ቢሆን በዛ ውስጥ ይሳተፋል። የክልሉም ፖሊሲ ሆን ሁሉ ይሳተፋል። ማዕከላዊ መንግስት መከላከያን ነው የሚያመጣው ለማብረድም ሆነ ተውተው ለማለት ለጊዜው። ግን ይህን ሁሉ በምናነጋግርበት ጊዜ እኛ ዓላማ ምንድን ነው? የአሁኑን ሁኔታ እያየን የአሁኑ ሁኔታ መልስ የሚያገኝበትን መንገድ አገር ሽማግሌዎች ከአባገዳዎች እንዲሁም ደግሞ ከሃይማኖት ተቋማት በዛ አካባቢ ካሉት ከእኛም ጋር ሆነን ለመፍታት እየሞከርን ነው። ግን ዘላቂው መፍትሄ እንዴት ነው የሚመጣው ነው እና እሱ እንግዲህ እግዚአብሔር ካሳካልን በፊታችን ግንቦት ላይ ምርጫ ይመጣል። ይሄ በሚመጣበት ጊዜ ትልቅ ነገር ነው። በህገ መንግስቱም ያለ ነው ምርጫ ይደረግ ተብሎ በዛን ጊዜ ቢደረግ ክልል ላይ ያሉት ሰዎች ሁሉ በዚህ ተሳትፏቸው ሰላማዊ ህዝብን ባሳተፈ መንገድ ምርጫው ቢካሄድ፣ ሁለተኛው ደግሞ ሰላማዊ እንዲሆንና ህዝብን በማይጎዳ መንገድ የምርጫውን ሂደት እንዲከታተሉ ቃል እንዲገቡልን ለመጠየቅም ነው ወደፊት እኛ እያዘጋጀን ያለ ነው እነዚህ የክልል ኃላፊዎቹን በሙሉ። እና ይህንን ካደረግን የሚቀጥለው ምርጫ ላይ ያው እንግዲህ ፓርላማ ሲገባ ያሸነፈው አሸንፎ ቅድም ያነሳሻቸው ጥያቄዎች ሊነሱ ይችላሉ። ይሄ በድሮ ህገ መንግስት የተመሰረተው የክልላዊ አስተዳደር የፌዴራል አስተዳደር የሚሻሻልበት መንገድ አለ ወይ? መሻሻል እስካለበት እንዴት ነው መሻሻል ያለበት? የዚህስ የወጣቶቻችን ሁኔታ እንደምታውቂው ነው። ምናልባት 60% 70% የኢትዮጵያ ህዝብ ወጣት ነው። አዎ። እና አሁን ደግሞ እግዚአብሔር ይመስገን በትምህርትም በምንም ተመርቆ ያለ ነው። አስራጥነት አለ። ያ ክልሎችስ በዚህ ላይ እንዴት ይሳተፋሉ? ወጣቱ ስራ የሚያገኝበት የወደፊቱን ህይወት የሚመራበት መንገድንስ ይቀይሳሉ ወይ የሚልም አመለካከት ሁሉ ይመጣል። የወጣቱም ጥያቄ ይሄ ነው። የቤተሰብም ጥያቄ ይሄ ነው። እና እዚህ ላይ ለመስራት የቀጣዩ ምርጫ ወሳኝ ነው። ፓርላማ ከተገባ በኋላ ነው መሻሻል የሚችሉት ነገሮች።
ምርጫው ሰላማዊና ፍትሃዊ እንዲሆን ምን መደረግ አለበት ይላሉ እርሶ? እንደ ቀድመ ሁኔታ ምን መሆን አለበት ሀገር ውስጥ?
በበኩሌ የሚቀጥለው ምርጫ ሰላማዊ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆን ህዝባችን እንዲጸልይ አደራላለሁ። ምክንያቱም ይህ ትልቅ መነሻ ነው የሚሆነው ለኢትዮጵያ። የዲሞክራሲያዊ ተቋማትንም ማጠናከር የምንችለው በምርጫችን ሰላማዊና ፍትሃዊ የሆነ መሆኑን ስናስመሰክር ነው። አሁን ለምሳሌ የምርጫ ቦርዱ እንዴት እንደሚጠናከር፣ የፍትህ አካላት እንዴት እንደሚጠናከሩ እንዲሁም ደግሞ መንግስት በፓርላማም ሆነ በመከላከያ በኩል እንዴት ማጠናከር እንደሚችል ማየት የምንችለው ፍጹም እንኳን ባይሆን ይሄ ምርጫው መንገዱን የሚቀይስልንና አቅጣጫ የሚያሳየን እንዲሆን እንጸልያለን። ደግሞም ብዙዎች በዚህ ላይ እየሰሩ ስለሆነ ወደዛ የምንቀርብበት ጊዜ ይመጣል ብዬ አስባለሁ።
እሺ፣ እንግዲህ ብፁዕ ካርዲናል ብርሃነ ኢየሱስ፣ መጨረሻ የሚሆን ጥያቄ፣ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንደመጡ ድጋፍ ነበራቸው በሀገር ውስጥም በውጭ ሀገርም። ነገር ግን በልዩ ልዩ ምክንያቶች በተለይ ዳያስፖራ ከሚባለው ውጭ ካለው ድጋፉ ትንሽ እየተመናመነ ነው። አንዱ ለምሳሌ ለዚህ መነሻ የሆነው የአዲስ አበባ የባለቤትነት ጉዳይ ነው። አዲስ አበባ የማን ነው የሚለው እና ይሄንን ይዘው የሚታገሉ አቶ እስክንድር ነጋና ባልደረቦቻቸው አዲስ አበባ ከተማ ውስጥ ሰልፍ ለማድረግ የጠየቁበት ሁኔታ አለ። ይከልከል አይከለከል የማይታወቅበት አሁን ለምሳሌ በዚህ በመጨረሻው ባለፈው መንገዱ ለወጣቶችና በፖሊሶች ተዘግቶ ከአማራ ክልል ለሰልፉ ወደ አዲስ አበባ ይመጡ የነበሩ በሙሉ ሳይገቡ የቀሩበት ሁኔታ አለ። ይሄ ነገር እንግዲህ ባንድ አፍ እሳቸው ስለ ዲሞክራሲ ነው የሚያወሩት፣ ስለ እርቅ ነው የሚያወሩት፣ ስለ አንድነት ነው የሚያወሩት። በሌላ በኩል ደግሞ በጣም መሰረታዊ የሆነ የዲሞክራሲ መብት የሆነውን መሰለፍ ያለ መፍቀድ በተመልካቾች ዘንድ ቅራኔ የሚፈጥር ነው። ይሄ እንዴት ይፈታል?
እንግዲህ ወደንም ጠላንም አዲስ አበባ የፖለቲካ ርዕስ ሆኗል። አሁን አንድ ያው የፌደራል ዋና ከተማ ነው፣ ሁለተኛው ደግሞ የኦሮሚያ ዋና ከተማ ነው፣ የአፍሪካ ዋና ከተማ ነው። አፍሪካ ህብረትም እዛ ነው ያለው እና እንደሚታወቀው ከ130 በላይ የሚሆኑ ኤምባሲዎች ያሉበት ከተማ ነው። ትልቅ ዓለም አቀፋዊ ከተማ የሆነ ነው። ይሄ የአዲስ አበባ ሁኔታ እንዴት ይፈታል ሚለው ላይ እኔ እንደማየው ውይይት ነው፣ በመነጋገር ነው። ማዶ በማዶ በመሆን ወይም ደግሞ በመከልከል የሚመጣ አይመስለኝም። እኔ ዋናው ግን ለውይይት ሁሉም አካላት አሁን ዝም ብሎ እንግዲህ ከአማራ ክልል ከምን የመጣው መከልከሉ ብቻ ሳይሆን ከኦሮሚያም ሊመጣ ይችላል፣ ወይም ከደቡብ ህዝብ ሊመጣ ይችላል፣ ወይም ከጋምቤላም ሊመጣ ይችላል። ምክንያቱም አዲስ አበባ የሁሉ ናትና እና ይሄም እንግዲህ ምናልባት ከምርጫውም ጋር እያያዛል ብዬ ገምታለሁ። ወደፊት የሚመሰረተው መንግስትን ይበልጥ ይመለከተዋል። ዶክተር አብይ እዚህ በመጡ ጊዜ እናንተ ትልቅ አቀባበል ያደረጋችሁላቸው ዳያስፖራው ነበር። እሺ፣ ግን ነበር እኮ ሲባል ሩቅ አይደለም እኮ፣ 2 ዓመትም አልሞላውም እና ሂደቶች አሉ። ስለዚህ ግን ደግሞ አንዳንድ ሁኔታዎች ላይ ስህተቶች የሉም ማለት አይደለም፣ ስህተቶች ሊኖሩ ይችላሉ። እነዚህን ማረም የምንችለው አቅጣጫ ማስያዝ የምንችለው በውይይት ነው። እኛ ሁልጊዜ በቤተ ክርስቲያናችን የምንለው እሱ ነው። በጠረጴዛ ዙሪያ እያንዳንዱ ሰው የራሱን ሀሳብ ካቀረበ ወደ መፍትሄ መቅረብ እንችላለን። ተስፋ ልንቆርጥ አይገባም። በዚህ ብዙ ነገሮች እየተሰሩ ነው በሀገራችን። በተለይ በዶክተር አብይ የተሰራው ትልቁ ስራ ከጎረቤቶቻችን ጋር ሰላም መሆናችን ነው። ከሁሉ ጎረቤቶች ጋር ሰላም ነን። ከእኛ አልፈው ከውስጡ አልፈው ለኤርትራም ሆነ ለሱዳን፣ ካርቱም ላይ፣ ደቡብ ሱዳን ላይ፣ ሶማሌ ላይ፣ ኬንያ ላይ ያደረጉት የሰላም ጥረት ትልቅ ነው። በዚህም ደረጃ ነው ዓለም አቀፋዊ የሰላም ኖብል ፕራይስ ያገኙት።
የሚቀርብባቸው ትችት ምንድን ነው? ጎረቤትን ማስታረቅ ጥሩ ሆኖ እያለ የሰላም ኖቤሉም ሽልማት ትኩረት እዛ ላይ ነው። ነገር ግን አገር ውስጥ ያለ ችግር፣ አገር ውስጥ በየዕለቱ በየጥጉ ዜጎች እየሞቱ እየተፈናቀሉ ይሄ ትኩረት
እሱ ልክ ነው፣ እሱ እውነት ነው። እና ክልሎችም ባላቸው ህገ መንግስታዊ ስልጣን እኛንን የምናዘ የሚሉ አሉ። አይደለም እንዳይባል ህገ መንግስታዊ ስልጣን ተሰጥቷቸዋል። ይሄንን እንዴት ነው የምናሻሽለው የሚለው ላይ ነው ወደፊት መስራት። አዎ፣ እንዴት ነው የምንሰራው የሚለው ላይ እየሰሩ ይመስለኛል፣ እየመከሩም ይመስለኛል
ከምርጫው በኋላ።
አዎ፣ ህዝቡም ደግሞ አብዛኛው ህዝብ በእውነቱ የኢትዮጵያ ህዝብ ትኩረት ሰጥቶ በአሁኑ ጊዜ አገራችን ትልቅ ስም ያላት አገር እንደመሆኗ መጠን ወደፊትም ትልቅ መሆኗን ለማስመስከር ህዝቡ ብዙ ጥረት እያደረገ ነው እና እንዲያው ምናልባት አንቺ ሰምተሽ ይሆናል የኢትዮጵያ አየር መንገድ ትልቅ አደጋ በደረሰ ጊዜ በዚህ በቢሾፍቱና በሞጆ መካከል ተከስክሶ የወደቀ ጊዜ 157 የዓለም ሰዎች ነው እዚያ የሞቱት፣ ኢትዮጵያንም ጭምር ኬንያውያንም አሜሪካውያንም ጭምር ነው የሞቱት። እና እዛ ላይ የተደረገው የሚገርመው ሁኔታ እዛ አካባቢ ያሉ ገበሬዎች እናቶችና አባቶች ሰለስቱን አውጥተው ሰባተኛውን አስቀድሰው 12 ብሎ 40 ሁሉ አውጥተው ይኸው መንፈቅና አመት ሁሉ እያከበሩ ናቸው። እነዚህ እኮ የነሱ የእህት ልጆች ወይም ያክስት ልጆች አይደሉም፣ ሰዎች ስለሆኑ ክብር ይገባቸዋል ብለው እናትና አባት ሩቅ ያሏቸው ናቸው እኛ ጋር መጥተው የሞቱት በማለት ትልቅ ምሳሌ የሰጡን ህዝቦች ናቸው። እነዚህ
እንግዲህ ኢትዮጵያ መልካም ገጽታዎች ናቸው።
በጣም ትልቅ ገጽታ ነው። ኢትዮጵያ ደግሞ ከራሱ አልፋ ከሌላም የምትሆን ሀገር ናት። አሁን የደረሰባት የቁርሾውና ሰባዊ ጥሰቱ ፈተናዎች ችግሮች በብዛት አሉ። እነዚህንስ እንዴት ነው የምትወጣው? ኢትዮጵያ የሁለት ዓመት እድሜ ያላት ናት ወይስ ከሁለት ሺህ ዓመት በላይ ታሪክና ባህል ያላት ሀገር ናት የሚለው ላይ ይበልጥ ጥናትን መሰራት አለባት። በዛ ነው እንግዲህ ወደ መልካም አቅጣጫ ወደ ሰላም አቅጣጫ መሄድ የምንችለው ለማለት ነው።
እንግዲህ በመጨረሻ እርቅና የሰላም ኮሚሽኑ ከሩዋንዳና ከደቡብ አፍሪካ ተመክሮች በመማር መፍትሄ ለኢትዮጵያ ያበጃል የሚል ነገር አንብቤያለሁ እርቅ ኮሚሽኑ ዌብሳይትና እስቲ ይሄንን ጠቅላላ አርገው ያስረዱንና በዚያ ውይይታችን እናጠቃላለን።
እሺ፣ አመሰግናለሁ። እንግዲህ በእርቀ ሰላም ኮሚሽን ኢትዮጵያ መጀመሪያ አይደለች። አንቺ እንደጠቀሽው ትልቁ የደቡብ አፍሪካ ጉዳይ ነው። በዛ ላይም ሁነትና የእርቅ ኮሚሽን አቋቁመው ብዙ ሰርተውበታል። ሩዋንዳም ብለሻል፣ ሩዋንዳም እዛ አለ፣ እንዲሁም ሌሎች አገሮች አሉ። ግን የኢትዮጵያ ሁኔታ ምንም እንኳን ከሌላ ቦታ መማር ብንችልም ማየትም ብንችል የኢትዮጵያ ሁኔታ ለየት ይላል እና ኢትዮጵያ የራሷ የእርቀ ሰላም ሀብቶች ያሏት የእርቀ ሰላም ሂደቶች ያሏት ናቸው። ብዙዎቹ አባቶቻችንና እናቶቻችን እኮ ዛፍ ጥላ ስር ሆነው ብዙውን ነገር ፈተውታል። ድሮ አሁንም እኮ አሁን በጌዲዮ እና በጉጂ ያልኩሽ ነገር ሌሎች ለራሳቸው መጠቀሚያ ባያረጉት ኖሮ ሽማግሌዎቹ ሊፈቱት የሚችሉት ነገር ነው። ስለዚህ ህዝባችን የራሱ እውቀትም አለው፣ የራሱም ባህላዊ ሀብት አለው። ያንንም መማር አለብን እኛ። ያንንም ተጠቅመን በዛ ነው እንግዲህ ቋሚ የሆነ የእርቀ ሰላም መሳሪያዎችን ማድረግ የምንችለው። ከሌሎች ሀገሮች ላይ የተደረገው ላይ ጥናት ማድረጉ እና መካፈሉ ጥሩ ነው። ግን ኢትዮጵያ ለየት ያለ ሁኔታ ያላት ሀገር ናት እና ኢትዮጵያ በእነዚህ ሁለት ሶስት ዓመታት በደረሱት ሁኔታ መመዘን የለባትም ባይነኝ። ወደ ኋላ እየሄድን ህዝባችን እንዴት ለሌላ ሁሉ አዛኝ ህዝብ እንደሆነ መርሳት የለብንም። አንድ ምሳሌ ልንገርሽ። ይሄ ቤተ እስራኤላውያን ኢትዮጵያ ውስጥ ብዙ ኖረዋል። በኋላ ነው በደርግ ጊዜ ነው ወደ እስራኤል የተወሰዱ። እኛ አላባረርናቸው። አሁን እነሱም አገራችን ኢትዮጵያ ብለው እየመጡ ናቸው፣ እየሰሩ ነው። አረቦች ነበሩ በብዛት ኢትዮጵያ ውስጥ፣ አላባረርናቸው። ነዳጅ ሲያገኙ ነው ወደዛ የሄዱት። እና ኤርትራውያን ከኢትዮጵያ ሲሄዱ ብዙዎች ጎረቤቶች ምኖች ሁሉ አልቅሰው ነው የሸኟቸው። ስለዚህ የኢትዮጵያ ህዝብ ብዙ የራሱ የሆኑ ሀብቶች አሉት። በዛ ላይ ተመርኩዘን ይሄኛውን የእርቀ ሰላም ሁኔታ መስመር ለማስያዝና ዘላቂ የሆነ ሰላም ለማግኘት እርቅ ወርዶ በይቅርታ አብዛኛውን ነገር አልፈን እንደ አዲስ አገራችንን ለማደራጀት ነው አላማው።
በጣም ነው የማመሰግነው የኢትዮጵያ የእርቅ ኮሚሽን ፕሬዚደንት የኢትዮጵያ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል፣ እግዚአብሔር ይስጥልን። እናመሰግናለን ስለ ጊዜው። እሺ።
ከኢትዮጵያ ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ ካርዲናል ብርሃነ ኢየሱስ ደምረው ሱራፌል ጋር የተደረገ ቃለ ምልልስ ነበር አድማጮች የተከታተላችሁት። ትዝታንና እንግዳችንን ካርዲናል ብርሃነ ኢየሱስን ለጊዜያቸው አመሰግናለሁ። አድማጮች ታዲያ የዚህ ተከታይ በሚቀጥለው ሳምንት ይቀርባል። አሁን በተለያዩ የኦሮሚያ ከተሞች የተቀሰቀሱት የሰሞኑ ግጭቶችና ያስከተሏቸው ጉዳቶች ዙሪያ የሚያጠነጥን የክርክር ፕሮግራም ነው። እሰጥ አገባ በሰጣ ገባ በትላንትናው ምሽት የተጀመረ ቅንብር ተከታይ ነው። ይዞ የቀረበው አድማጮች የኦሮሞ ሚዲያ ኔትወርክ በእንግሊዝኛው ምህጻረ ቃል ኦኤምኤን ስራ አስፈጻሚ ዲሬክተርና የኦሮሞ አክቲቪስቱ አቶ ጃዋር መሐመድ መንግስት መድቦለት የነበረውን ጥበቃ ለማንሳት የታለመ እርምጃ ሊወሰን ነው ሲል ለአደጋ ሊያጋልጠው የሚችል ሁኔታ መከሰቱን በመጥቀስ ባሳለፍነው ሳምንት መጀመሪያ ግድም በፌስቡክ ገጹና በድርጅቱ ኦኤምኤን ያሰማውን ጥሪ ተንተርሶ በኦሮሚያ የተለያዩ ከተሞች ደጋፊዎቹ ያካሄዷቸውን ሰላማዊ ሰልፎችና እነርሱንም ተከትሎ የተቀሰቀሱትን ግጭቶች እንዲሁም በህዝብ ላይ ያስከተሉትን ጉዳት የሚዳስስ የሁለት ወገን የክርክር ፕሮግራም ነው። በትላንትናው ምሽት ልባት ካደረግንበት ጭብጥ ለሚንደረደረው ቅንብር እንግዶቼ ራሳቸውን በሚያስተዋውቁበት ነው የሚጀምረው።
ዶኛ ራባ ባላለው ከአዳማ የህግ ባለሙያ ነኝ። ግን ለታው ወደ ሚዲያ አካባቢ ነው የምሰራው እና ከኦቤን ጋር ነው የምሰራው። ሚዲያና ሚዲያ ነክ ነገሮች ላይ እሰራለሁ።
ስሜ ሲሉክ ሾማ ይባላል። ቀድሞ ካምፖ ዩኒቨርሲቲ ውስጥ ካምፓስ ነው የምነበረው። አሁን ደግሞ ተማሪና አንደርስታንድ ስኩል ላይ የራሴ ነጻ ቤት ምል ፕሮግራም አለው። በእሱ አዘጋጃለሁ።
የኢሜይሉን መልእክት መነሻ አድርጎ አቶ ስዩም ያቀረቡት ሀሳብ አለ። እርስዎ ወደ ውስጥ እንመልከት፣ ይሄ ትክክለኛ መሰረት የለውም ነው የሚሉት። የማያሻማው ግን ሁለታችሁም የምትስማሙበት ብጥብጡ ከፍተኛ ጉዳት አድርሷል፣ የሰው ህይወት ጠፍቶበታል፣ ዛሬ ላለውም የህዝቦች ደህንነትና መረጋጋት አደጋ ደቅኗል። አንዴ ከጀመረ በኋላ ማንም ሊቆጣጠረው የሚችለው አለመሆኑ በሌሎች ሀገሮችም እንዳየ ነው። በትንሹ ተጀምሮ ነው ወደ ከፋ ሁኔታ የሚደርሰውና እስኪ እሱ ላይ ትኩረት አድርጋችሁ አንዳንድ ነጥቦችን እናንሳ። አቶ ስዩም ወደ እርስዎ ነው የምመጣው። ፌዴራል ፖሊስ የጥበቃ ሰራተኞችን የማንሳቱ እርምጃ የመንግስት መሆኑን ከዚህ ቀደምም ይደረገው የነበሩ ጥበቃዎችን የማንሳት ስራ እየሰራን ነበረ፣ ነገር ግን ሌላ አቶ ጀዋር ላይ የተደረገ ከበባ ሌላ ነገር አልተደረገም ብሎ አስተባብሏል። እርምጃው የተወሰደው የደህንነት ጥበቃ በመንግስት ይደረግላቸው የነበረው እሱ ራሱን የቻለ የሚያነጋግር ነገር ነው። ከውጭ ለመጡ የፖለቲካ ተቃዋሚዎች እና ሌሎች ታዋቂ ሰዎች ጥበቃ መንግስት አድርጓል ለደህንነታቸው። ነገር ግን ድንገት ለምን ተነሳ የሚለው እያወዛገበ ነው። ዛሬም ድንገትና ጠቅላይ ሚኒስትሩ ከሁለት ቀናት በፊት ከሰጡት አስተያየት ጋር መዛመዱ እሱ ላይ ምን ይላሉ አቶ ስዩም?
የመጀመሪያው ነገር አንድ መሰመር ያለበት ነገር በዚህ ጉዳይ ላይ በባለቤትነት ማብራሪያ ሊሰጥ የሚችል ነው የፌዴራል ፖሊስ ነው ጉዳዩ በቀጥታ የሚመለከተው። የፌዴራል ፖሊስ ደግሞ በዚህ ጉዳይ በእለቱ በዛ ምሽት ያለ አግባብ ምክንያቱም ትክክለኛው እንዴት አግባብ ባልተከተለ መልኩ ለአቶ ጀዋር መሀመድ የተመደቡትን ጥበቃዎች ለማንሳት የተደረገ ሙከራ የለም። አቶ ሽመልስ እንደ አንድ ክልል ፕሬዚዳንት ክልሉ ውስጥ የተፈጠረ ሁከትና ብጥብጥ ለማረጋጋት ሲሉ መግለጫ መስጠት ይችላል። ህዝቡን ለማረጋጋት ሲሉ ያሉት ማለት ስለነበረባቸው ያንን ተናገሩት እንጂ እሳቸው የተናገሩት ነገር የሌለ ነገር እንዲኖር አድርጎ የሌለ ነገር ማለት ይሄ አቶ ጀዋር ሆን ብሎ በክልሉ ውስጥ ከትና ብጥብጥ ለማስነሳት አስቦ የሰራው ስራ እንጂ በቀጥታ እሱን ለማጥቃት የሚሄደ ወይም ደግሞ እሱ የተመሰቡትን
የጥበቃ ስራ ሰዎች ማንሳትም አልተደረገም ነው የሚሉት።
ፖሊስ ሆን የትኛው የተደረገ የተሰራ ስራ የለም። ያ የተደረገው በሙሉ ሆን ተብሎ የተቀነባበረ መረጃ ነው ማለት ነው።
መልካም፣ ለአቶ ቤኛ እድል መስጠት አለብኝ። አቶ ቤኛ
እንዴት መሰለ አሁን ከአቶ ስዩም ተሾመ እየሰማሁት ያለሁት ነገር በጣም ነገርየን ወደ ሌላ መውሰድና የኦሮሞ ብሔርተኞች የምለውን ጉዳይም ያየ ነው። ጥቂት የኦሮሞ ብሔርተኞች ብለን ባንወስዶ ይሻላል። ጠቅላላ የኦሮሞ ህዝብ ከዳር እስከ ዳር ማንም ሳያዘው ወደ ቦታ እየተንቀሳቀሱና በሞላው ኦሮሚያ ይሄን ነገር በሰላማዊ መንገድ በሰላምና በሰላማዊ መንገድ ቁጣቸውን ለመግለጽ የወጡት በመንገድ ማለት ነው። ሁለት ደግሞ መታወቅ ያለበት ይሄን ነገር ማንም አላደረገውም፣ ማንም ይሄን ነገር አልሞከረም የሚባለውን ነገር ማለት ነው። የትኛውን እንደምናምን እኔ ራሴ ግራ ይገባኛል። ብዙ ነገሮችን ማየት እንችላለን። አንድ የፌዴራል ፖሊሶቹም እዛ አካባቢ ላይ በመኪና ጀዋር ቤት ድረስ ሂዶ ብዙ ነገር እነሱን በአካል ጠርቶ ይውጡ በዚህ ሰዓት እሱ ሳይሰማ ማለታቸው፣ ከዛ በኋላ ደግሞ እነሱ እምቢ ስሉ የተቀዳውን ነገር ሁሉ በተጨባጭ እያለ ማለት ነው ያነጋገረው ኮማንደሩ ራሱ እያለ ይሄን ኤክስተርናላይዝ ማድረግና ከህወሓት ጋር መያያዝ ሌላ ነገሮችን እንትን ማንሳቱ ተገቢ አይመስለኝም። ይሄ ነገር የሆነበት ምክንያቱ ምንድን ነው? ጀዋር ላይ በብዙ መንገዱ እንትኖች ይደረጉ ነበር ብዙ ጊዜ እና ከኦኤምን ጋር በተያያዘ ዘመቻዎች ሲከፈቱበት ነበር ብዙ ጊዜ ግፊቶች በመፍጠር ማለት ነው። ዶክተር አብይ ፓርላማ ላይ እስከመናገር ድረስ አድርሶት ነበረ። ጀዋርም ኤንቲቪ ላይም ቀርቦ ኢንተርቪው ተደርጎ አንዳንድ እንትኖች የተደረጉበት ነገሮች አሉ። ጀዋር ላይ ሴኩሪቲን ማንሳት ይቻላል ብሏል። እሱም ራሱ በየጊዜው የሚቀይሩበት ጊዜ አለ። ግን ከምሽቱ 6 ሰዓት እሱ በማይሰማበት አኳን ሴኩሪቲ እንዲወጡ ማድረግ ማለት ምን ለመፍጠር ታስቦ ነበረ ይሄ ነገር የተደረገው? ይሄ እኮ ግልጽና ግልጽ የሚታወቀው አሁን ከዛ በኋላ የመጣው ዛሬ መንስኤው ምንድን ነው ነው? በዛን ሰዓት የተፈለገበት ምክንያቱ ምንድን ነው ነው? አገራችን ላይ ብዙ ነገሮች በምርመራ ይፋ አይደረጉም እንጂ ይፋ ሊደረግ ይችላል። ይሄ ነገር የኦሮሞን ሕዝብ የመናቅ ነገር ይመስለኛል። ብዙ ጊዜ አቶ ስዩም ተሾመን እንትንም አነባለሁ ብዙ ጊዜ ፖስት የሚያደርጋቸውን ነገሮች ነው። ይሄን ነገር ወደዛ ባናላክከው ይሻላል። እንደዚህ ባናላክከውና እዚህ ፊት ለፊት ብንነጋገር ያለውን ነገር እውነቷ ብንነጋገር ይሻላል። 27 አመት ሙሉ የለመድነው ነገር ነው። ነገሮች ሲከሰቱ እዚህ ጋር ከመፍታት ይልቅ ማለት ነው ነገሮች ወደ ሌላ ማላከክ። አሁን ያማራ ባለስልጣናቶች እንደዚህ ብዙ ሰዎች ህይወታቸውን እያጡ ነው ሀገራችን ላይ ባልተለመደ መልኩ ባለስልጣናቶች ምር። ይሄ ነገር ሁሉ ሳይጣራ ይከሌ ነው እንደዚህ ያደረገው ይከሌ ነው አካለ ኃላፊነቱ መውሰድ ያለበት ያሉት ነገሮች ሳይታወቁ ብዙ ጊዜ እንደዚህ ነው የምናደርገውና ነገሮችን ኤክስተርናላይዝ
ወደ ዋናው ይሄን ድንገት ተከትሎ ወደ ደረሱትና አሳሳቢ ወደ ሆኑት ጉዳዮች ከመሄዴ በፊት ባጭሩ ይመልሱት ካለ አቶ ስዩም ለርሶ ድልስ አለበለዚያ ጥያቄ ላስከትል።
አንድ ቅድም ማንሳት መፈልገው ነገር የኦሮሞ ህዝብን ማሳነስም አይደለም ደግሞ ሌላ ነገር አይደለም። እኔ የኦሮሞ ህዝብን በወሬ ወይም በሌላ ሳይሆን አብሬው ታግዬ አብሬው ታስሬ አብሬው ተሰቃይቼ ነው የማውቀው። መብቱ እንዲከበር ብዙ መስዋዕትነት የከፈሉት ሰው እንደ እነ ጀዋር ወይም ሌሎች ውጭ ብለን ይለገኝ አይገባም። የኦሮሞ ህዝብ እንደ ማንኛው ህዝብ እኩልነትና ፍትህ ይሻል። እዛ በዘለለ በውከትና በብጥብጥ አማካኝነት አሁን ያለውን የራሱን አመራር በዶክተር አብይ የሚመራውን መንግስት ለመገልበጥ እንድፈልግበት ምክንያት አይኖርም ብዬ አምናለሁ።
መልካም። አቶ ጀዋር ላይ ተቃጣ የተባለው እርምጃ በመንግስት በኩል ቅድም ግራና ቀኝ ልዩነት ያላቸውን ሐሳቦች አንጸባርቃቸዋል፣ አድማጮች ተከታትለዋል። ነገር ግን በአሳቻ ሰዓት ትክክለኛ ባልሆነ ሰዓት ጥበቃ ሊያነሱ እርምጃ መንግስት ሊወስድ እኔም ያለ ጥበቃ መሆንበት ሁኔታ ተፈጠረ ነው ያሉት አቶ ጀዋር። ሐሳቡን ብቻ ብንወስደው ያን ተከትሎ ለተወሰደው እርምጃ ተቃውሞ የወጣው ህዝብ የኃይል እርምጃም ተከትሏል። ደጋግማችሁ በሁለታችሁም በኩል እንዳነሳችሁት ዛሬም በየአካባቢው እያነጋገረ ያለው በርካታ ሰዎች ህይወት ጠፍቷል። እነኚህን እንቅስቃሴዎች ተከትሎ በተቀሰቀሱ ግጭቶች ዘውግ የለየና ሃይማኖት ነክ የሆኑ በቤተ እምነቶች ላይ የተነጣጠሩ ጥቃቶች ሁሉ ታይተዋል። የሰዎች ህይወት ጠፍቷል። ለዚህ ማን ኃላፊነት ይወስዳል? የሰው ህይወት መጥፋትስ ነበረበት ወይ? ተቃውሞ በሰላማዊ መንገድ ብቻ ለምን አልተገለጸም? አቶ ቤኛ
ልክ ነው። ተቃውሞ አሁን ተቃውሞ በሰላማዊ መንገድ ነበር በሰላምና በሰላማዊ መንገድ ብቻ ነበረ ሲደረግ የነበረው እና ህብረተሰቡ በሰላማዊ መንገድ ነበር ሲያደርግ የነበረው። አሁን ምንድነው ኦሮሚያ ውስጥ በተለይ የሆነ ስታንዳፕ ሆኖ ያለ ነገር ይመስላል። ከኋላው ሌላ ነገር ያለ ይመስላል። የኦሮሞ ህዝብ እዛኔ በጠዋቱ ወጥቶ ማለት ነው ሮብ ጠዋት በጠዋት ነበረ ተቃውሞን ሊያሰማ የጀመረው። እኔ ያለሁበት አዳማ ከተማ ለምሳሌ ቢንወስድ ማለት ነው በጠዋት ህብረተሰቡ ወጥቶ በሰላማዊ መንገድ ምንም አይነት ነገር ምንም ኮሽታ ህብረተሰቡ ሰላም ላይ አንዲት ነገር ሳይከሰት ነበር ህብረተሰቡ አንዳንድ ነገሮችን መግለጽ የጀመረው ነው። ከዛ በኋላ ነው ነገሮች መልካቸውን መቀየር የጀመሩት። ይሄ ደግሞ ምንድን ነው የኦሮሞ ህዝብ የኔ የምለው ሰው ስለተነካበት ነው የኦሮሞ ህዝብ እንቅስቃሴ የጀመረው አንዳንድ እንትኖችን ሰላም ተቃውሞን መግለጽ የጀመረው። በዛን ሰዓት ለምን ይደረጋል እኔ የምለው ሰው የኔ ታጋ የምለው ሰው ላይ ለምን እንደዚህ አይነት ነገር ይደረጋል የምለው በሰላማዊ መንገድ መግለጽ ጀመረ ይደረሰቡ። ከዛ በኋላ ግን ማንም የኦሮሞ ህዝብ ይሄኛውን ነገር ነበረ እየገለጸ ያለው በሰላማዊ መንገድ። እዚህ ግን ለምሳሌ አዳማ ላይ ድኖት ግራ የኦሮሞ ህዝብ በሀገሩ ላይ የራሱን ሀሳብ ተቃውሞን መግለጽ ይችላል። ግን ሌላ አካል በተቀናጀ ስለታማዊ ነገር ይዞ እንደዚሁ አደባባይ ወጥቶ ከኦሮሞ ህዝብ ጋር ሌላ አይነት ግጭት መፍጠርን ምን አመጣው ነው ጥያቄው። የኦሮሞ ህዝብስ እንደዚህ አይነት ነገር ውስጥ አልገባም። ግን ሌላ አካል ምኑ ተነክቶበት ነው ማን ነክቶት ነው እንደዚህ አይነት ስለመታማዊ ነገር የጦር መሳሪያዎችን ይዞ ወጥቶ ህብረተሰቡ ላይ ችግር እንዲደርስ የተደረገው? ሌላ አካል ከኋላው አለ። ማህበራዊ ሚዲያዎች ላይ የምናያቸው ነገሮች አሉ። አሁንም ይቅርታ ያድርግልኝና እነ ስዩም ተሾመን ጨምሮ ማለት ነው እያስተላለፉት ያሉት ነገር እንደዚህ አድርጎ የሚሉት ነገሮችም እያንዳንዱን ነገር እንዲፈታ አገራችን የተለያዩ ብሔር ብሔረሰቦች ሀገር ነች፣ የተለያዩ ሃይማኖቶች ያሉበት ሀገር ነች። ይሄ ነገር ሁሉ ችግሮች ሲከሰቱ ችግሮች ለምን ተከሰቷል ሊከሰቱ ይችላሉ። ግን ይሄ ሁሉ ባለበት ሀገር ግን እንዴት ችግሩ መፍታት ይቻላል የሚለውን ነገር ነበር መታሰብ ያለበት መደረግም ያለበት እንጂ ነገሮቹን ብዙ ጊዜ ማለት ነው ኤክስተርናላይዝ አድርጎ ሌላ ቤንዚል መጨመር እሳት ላይ የሚደረገው ነገር ትክክል አይደለም። ይሄ ነገር ከመከሰቱ በፊት የሚያሳይ አዝማማዎች አሉ። አንዱ አካልን የመጠበቅ ጥበቃ የማድረግና ይሄ ነገር የኦሮሞ ህዝብ ብቻውን እየገለጸ ባለበት ቦታ ላይ ሌላው ሲወጣ እንደዚህ አይነት ግጭቶች እንደሚከሰቱ ይታወቃል። የጸጥታ መዋቅሩ ይሄን ነገር ቀድሞ ማወቅና ቀድሞ መከላከል መቻል አለበት።
መልካም
እና ነው የምለው አሉላ።
መልካም አቶ ቤኛ፣ ወደፊት የሚያስኬዱ መሆን ያለባቸው ነገሮች ላይ የየበኩላችሁን ትላላችሁ። አቶ ቤኛ በተናገሩት ላይ አቶ ስዩም የእርሶ ነው ተራው፣ በበኩሎ የሚያዩበትን እንውሰድ።
በመጀመሪያ ደረጃ ይሄ ነገር ለምን ተፈጠረ በሚለው ቅድም በዝርዝር ፈትሸዋለሁ። ይሄ ነገር የተፈጠረው በዋናነት በእነ አቶ ጀዋር መሐመድ እና በህወሓት ኃላፊዎች እንደ አቶ ጌታቸው ረዳ መካከል በተሰራ ስራ በቅንጅት ከሰሩት ስራ በተሰነሰሰ ሴራ የተፈጸመ እንጂ በአቶ ጀዋር መሐመድ ላይ ሆነው በሌላ አካል ላይ የደህንነት ስጋት የተፈጠረበት ምክንያት የለም። ያ የተባሉት ነገር ሁሉ አሁን የሆነው ነገር እንዲፈጸም አሁን በኦሮሚያ ክልል የተከሰተው ሁከትና ብጥብጥ እንዲከሰት ሆን ተብሎ ታቅዶ የተሰራ ነውና፣ ስለዚህ ለምን ተሰራ የሚለው በዋናነት ሆን ብሎ በኦሮሚያ ክልል በሚኖሩ ሌላ ቤት ተወላጆች ላይ ጥቃት እንዲደርስ ቅስቀሳ ስላደረገ ጥሪ ስላቀረበ የተፈጸመ ነገር እንጂ በሌላ ምክንያት አይደለም። ተጠያቂነት ከተባለ ተጠያቂ መሆን ያለበት ለዚህ ችግር መንስኤ የሆኑት ይህን ችግር አቀናብረው የሚሰሩት የህወሀት ከፍተኛ ባለስልጣናትና አቶ ጀዋር መሐመድ እንጂ ሌላ አካል አይደለም። የዚህ ችግር መንስኤው ይህ ጉዳይ እንዲፈጸም አቅደው ተቀናጅተው ተግባራዊ ያደረጉት እነዚህ አካላት በእርግጠኝነት ሊሆን ይገባል። ያ ካልሆነ ድረስ ዘራት ውስጥ የሚገኝ አይመስለኝም። በማህበራዊ ሚዲያ ላይ አሁን ለምሳሌ እኔ አስመልክቶ ብለው ስትነበር ምናምን የሚለው ነገር ይህ ተራ አሉባልታ ነው። ምክንያቱም በወቅቱ በምሽቱ አቶ ጀዋር መሐመድ ይህ ችግር ተፈጠረ ብለው ተናገሩበት ዕለት ሙሉ ሌሊት አልተኛሁም። ጠዋት አንድ ከንጋቱ አንድ ሰዓት ላይ የተኛሁት ራሱ ምክንያቱም በዛን ወቅት ስጽፋቸው የነበሩትን ጽሁፎች መልሶ ማየት ይቻላል። እንደውም የመንግስት አካላት ይህን ነገር ያደረጉ ይመስለኝ መንግስት በፍጹም በእንደዚህ ያለ ሁኔታ የአቶ ጀዋርን ጥበቃ ማንሳትም የለበትም፣ እንዲሁም ደግሞ ማንሳትም ካለበት በስነ ስርዓት በህግ አግባብ እንጂ በውድቅ ሰሊጥ ቤቱ ሄዶ ላያርቅ አይገባም ብዬ ስከራከር ነበር። ይሄ ስድም ጥቅስኩልህ መረጃ ከደረሰ በኋላ ነው አቶ ጀዋር ሆነ ብሎ ያልተነባበረው እንደነበረ አውቅ ነው። ይህን ሀሳቢም ተግሬ በግል ይሄ ነገር ከህዋ ጋር የተተመሰረ ሴራ እንደሆነ ተደረገጠ መጽሐፍ የጀመርኩት ይህን የጻፍኩበት መሰረታዊ ምክንያት በዋናነት የኦሮሞ ህዝብ እውነታውን አውቁ ከኦሮሞ ህዝብ ጥቅም ይልቅ የኦሮሞን ህዝብ መጠቀሚያ አድርጎ በሰዎች ሞት እና መስዋዕትነት ስልጣንን በአቋረጥ ለመያዝ ሙከራ እየተደረገ እንደሆነ ህዝቡ የማወቅ መብት ስላለው እና ያንድ አውቁ ያንን ሊታገረው ሊከላከለው ስለሚገባ ነው።
መልካም። እንግዲህ ግራና ቀኝ ጠበቃ
አቅርባችን አንድ ተሳብ ብቻ
እሺ፣ ባጭሩ
አንድ ተሳብ ብቻ ይሄ መሰረተ ቢስ የሆነውን ነገር አንድ ይሄ ህወሓትና ጀዋር ናቸው ተጠያቂ መሆን ያለባቸው እና ህወሓት የሚለው ህወሓትን እኮ ከስልጣን ላይ አሽቀንጥሮ የጣለው በዋናነት ቄሮችን በማስተባበር ለው እኮ ጀዋር ነው። ይሄ መሰረተ ቢስ የሆነ እንትን ይመስለኛል። ይሄ ቴሲሱ ራሱ ማለት ነው እንደዛ ይመስለኛል። ምክንያቱም ጀዋር እንዴት ነው ከትግራይ እንትኖች ጋር ኤሊቶች ጋር ከትግራይ ጋር ስልጣናት ጋር ሁሉ እንደዚህ አይነት ነገር ሊያደርግ የሚችል? እኔ እንደውም የጀዋር ብልጠት እኔ ጭምር ማለት ነው ላላምነው የምችለው ነገር ምንድን ነው፣ ነገርዬው ባይቀዳ ኑሮ ማለት ነው መንግስት አካል እኮ ነው ናጥለ ውጣ ያለውን እኮ ነው ራሱ የመደበውን የሴኩሪቲ አካል ናጥለ ውጣ ያለው እኮ ራሱ ኮማንደሩ እኮ ነው። ይሄ ሁሉ ነገር ተቀርቶ እያለ ማለት ነው የጀዋር ብልጠቱ ራሱ እዚህ ጋር ነው እንጂ እኛ ያልተጻፈውን ስናነበው ጀዋርን ተጠያቂ ለማድረግ የሚደረገው ነገር ምንም ውሃ የሚያነሳ ነገር አይመስለኝም። እና እችን ለመናገር ነው
ወዳጅ፣ አንተ ጀዋርን ከምታውቀው በላይ እኔ ከጀዋር ጋር በደንብ ታውቃለህ። ወዳጄ ነው፣ አብረን ስንታገል ነበር፣ አብረን ስንሰራ ነበር። የእሱ መሰረታዊ ዓላማ ህወሓት በማስወገድ ረገድ ኦፍኮርስ እሱ አስተዋጽኦ ትልቅ አስተዋጽኦ አበርክቷል። ያንንም ብቻውን ሳይሆን እሱም የሚሰጣ ሆኑ እኔ ወደ ሰው ከነሱ ይሰራ ነበረ። የእሱ መሰረታዊ ችግር ህወሓት ከተወገደ በኋላ በህወሓት ቦታ ራሱ መጠቀስ የሚፈልገው ሌላ የኦሮሞ የበላይነትን ማስረጥ የሚፈልገው ለዚህ ደግሞ ሌላ የኦሮሞ ሰው ማስወገድ እየሰራ ያለውና ምንም እንትን የለውም። እና የሚያከራክረን ጉዳይ
አቶ ስዩም ለአቶ ስዩም ጥያቄ ያለኝ ነ እንደው እኔ እንደው አሁን ማለት ነው ይሄ ነገር ስለተፈጠረ ብቻ ነው ወይንስ እንደዚህ አይነት ዶክተር አብይ ስርዓት እንደዚህ ደጋፊ ሆኖ የተገኙት በምን ምክንያት ነው? ይህ ስለተፈጠረ ብቻ ነው ወይስ እንዴት ነው አቋም እዚህ እንትን ያደረጉት አቋም መቀየር ያደረጉት እንዴት ነው? ቆይ ጉዳዩ
እኔ በማን የማንም ደጋፊ አይደለሁም። እኔ ለሰው ልጅ መብት ሰብአዊነት ነው መከራከረው፣ በእኩልነት መርህ ነው ማምነው። የማንም የበላይነት እንዲሰፍን አልፈልግም። ሁላችንም በአብሮነት የሚኖሩባት ሀገር እንድትኖረ እፈልጋለሁ። ይህ ደግሞ የኔ ብቻ ሳይሆን የኢትዮጵያ ሕዝብ የኦሮሞ ጥያቄ ስለሆነ የሁላችን መስማማን ባምንበት መሰረታዊ መርህ ስለሆነ በዛ ነው መከራከረው። አመስ
መልካም። እንግዲህ ክርክሩ ይቀጥላል በያላችሁበት። ነገር ግን ወደፊት የሚያስኬዱ አማራጮች ዛሬ ካለው ሁኔታ ቀደም ብለን በመግቢያውም እንደጠቀስ ነው እጅግ አደገኛው ሁኔታዎች በቀላል ድንገቶች በጥቂት ሰዎች ሞት ነው የጀመሩት። የሌሎች አገሮች ጥሩ ያልሆኑ ምሳሌዎች አሉ። ጎረቤት ሶማሊያን ምሳሌ ልንወስድ እንችላለን። ሩዋንዳ እንደ አውሮፓውያን የዘመን አቆጣጠር 1994 የተካሄደው እልቂት ጥሩ ምሳሌ አይደለም። አንዴ ከተጀመረ በኋላ ማቆሚያ ላይኖረው ይችላል። ማንም አቅም ላይኖረው ይችላል። መሪነን የሚሉትም ግራና ቀኝ የተሰለፉትን ጨምሮ እንዲህ ያለው አሳሳቢ ነገር ላይ በእርግጥም ሰላማዊ ሁኔታ እንዲፈጠር የሚፈልግ ሰው ሀሳብ አላችሁ? አቶ ቤኛ እርሶን ላስቀድም።
ክርክሩ ሰጣ ገባ ይቀጥላል። አድማጮች፣ ቀሪውን በሚቀጥለው ሳምንት እናቀርባለን። ሰላም፣ ደህና ደሩ።